The Voice of America. ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ በደሴ ከተማ በይፋ ባስጀመሩት ሁለተኛው የከተሞች ልማታዊ ሴፍቲኔት ፕሮጀክት 800 ሺህ የሚደርሱ የህብረተሰብ ክፍሎች ተጠቃሚ ሆኑበታል ተብሏል። መስፍን አራጌ ተስተጋባለው።
በከተሞች ውስጥ ያለው ድህነት በመቀነስ የሥራ ፈጣሪነትን ማሳደግ፣ በምግብ ለሥራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት 4 ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮጀክት ከ600,000 በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት 450 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በምክትል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ
ያለፉት 4 ዓመታት በ11 ከተሞች የተካሄደው እንቅስቃሴ ብዙ ልምዶች ተገብተውበታል። አሁን ከ11 ወደ 83 72 ከተሞችን አስቀጥቶ ዛሬ ይፋ የሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የደሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራዕይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል።
ይፋ የሆነው ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ፣ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ 800 ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮዎችን በመውሰድ ተጨማሪ አገልግሎት ዘርፎች መታከላቸውን የከተሞች ስራ አድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል።
በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ $500 ነበረ። አሁን ግን እያንዳንዱ ተጠቃሚ $600 ከፍ እንዲል ነው ተደረገው። ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበት ነው። ሁለተኛው የስራ እድል ፈጠራ ጋር እንድትተሳሰር የማድረግ ስራ ነው። ይሄም ወጣቶች በተለይ ከ12ኛ ክፍል በታች ወይም ከቀድሞ 12ኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋረጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ ቀጣይ ስራ ሲስተም እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በሚለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የ3 ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው።
በአለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል።
ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና 3 ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል $0 ፕሮጀክት የሚባል ኮምፖነንት ማለው ፕሮጀክት።
በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች 30% ስደተኞችን ለማቋቋም፣ 70% ደግሞ የከተማውን ኗሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች፣ የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር 30% ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር።
ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞችና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች።
ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽንና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው ይህን በስደተኞቹና ኢትዮጵያኑ መካከለ ያለውን መስተጋብር ያሻሽላል ብለዋል። ባለፉት 4 ዓመታት ለተመዘገቡ ስኬቶች ምስጋና የለገሱት ባለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትራና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ 11 ከተሞች ግንባር ቀደማ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በማ ለመከላከል ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያን ትምርት የሚሆን ቆም ነገር በውስጧ ማያዟን የመሰከሩት ደግሞ ያማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው።
እዚህ ስንገናኝ ወዳምሮይ ደጋግሞ የሚመጣው ሐሳብ አለ። ለኢትዮጵያ የሚጠቅማት ደስነት የሚል ሐሳብ ሁሉን እንዳመኑ ሁሉን እንዳፈታተሩ ሁሉን እንደግሩ ተከፍሎ መኖር ደስነት አንዱ ሌላው ሳይጎረብቱ አንዱ ሌላው ሳይገናኙ መኖር ደስነት ውጣግባ ሳይኖር ኑር ተቀመጥ ሳይኖር እንዳገር መኖር ነው ደስነት። ታዲያ ይሄ አያኮራ ትላላችሁ?
የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።